ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን አቶ አንዳርጋቸው ጽጌ ከእስር ተፈቱ።
ይህንን በተመለከተ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ምክትል ኃላፊ አቶ ናምን አንዳርጋቸውን ምላሽ እንዲሰጡን ጠይቀናል።
ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸዋሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ አጠቃላይ የጸረ ሽብር ሕግና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን።
የአርበኞች ግንቦት ሰባት ከፍተኛ አመራር የፖለቲካ ጉዳዮች ምክትል ኃላፊ አቶ ናምን ዘለቀን ነበር የሰማችሁት። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ክስ በመቋረጡ የሚሰጡትን አስተያየት ጠይቀናቸው ነበር።
ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። በፌስቡክ አቶ የአማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። አድርሱን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን ደግሞ ተመልሰን መጥተናል። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸውም ማምሻውን ወላጆቻቸው ቤት ገብተው ከፍተኛ አቀባበል ተደርጎላቸዋል። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። አድማጮች፣ የሁለቱን ዜናዎች ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን።
በዩናይትድ ስቴትስ ኃይሎች የሚታገዙት የአፍጋኒስታን ኃይሎች በምስራቃዊ ናግሃር ክፍለ ሀገር 9 ሲቪሎችን ገድለው ሌሎች 8ን ደግሞ አቁስለዋል ተብለው ተወነጀሉ። ልዩ ሲቪሎቹ በሲቪሎቹ ላይ ጥቃት ያደረሱት በስህተት የእስላማዊ መንግስት ቡድን ተዋጊዎች መስለዋቸው መሆኑም ተገልጿል። ከጥቃቱ ሰለባዎች መካከል የሚበዙት የአፍጋኒስታን የመወሰኛ ምክር ቤት ሊቀመንበር ቤተሰብ አባላት መሆናቸውን የክፍለ ሀገሩ አስተዳደር ቃል አቀባይ ለቪኦኤ ገልጸዋል። ስለ ጉዳዩ ምርመራ የተከፈተ መሆኑን ቃል አቀባዩ ጨምረው ገልጠዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ሊያደርጉት ስለታቀደ ጉባኤ የሚወያዩ ከፍተኛ የሰሜን ኮሪያ ባለስልጣን ኒውዮርክ እንደሚገቡ ፕሬዚዳንቱ አረጋገጡ። ሚስተር ትራምፕ ዛሬ በትዊተር ገጻቸው ባወጡት ቃል የሰሜን ኮሪያ ምክትል ሊቀመንበር ኪም ያንግ ቾል በአሁኑ ወቅት ወደ ኒውዮርክ እየተጓዙ ናቸው ብለዋል። ከዚህ የፕሬዚዳንቱ ቃል በሰዓታት ቀደም ብለው የወጡ የዜና ዘገባዎች የሰሜን ኮሪያ ገዢ ፓርቲ ምክትል ሊቀመንበርና የቀድሞ የወታደራዊ ስለላ ኃላፊ ኪም ዮንግ ቾንግ አውሮፕላን ማረፊያ እንደነበሩ ተናግረዋል። ነገ ረቡዕ ወደ ኒውዮርክ ለመብረር እቅድ ያላቸው መሆኑንም ደግሞ የደቡብ ኮሪያ የዜና አገልግሎት ዩሃምፕ ዘግቧል።
በስተመጨረሻም ዛሬ ማክሰኞ ፓሪስ ላይ የተሰበሰቡት የሊቢያ ተቀናቃኝ መሪዎችና ከ20 በላይ የሚሆኑ የአገር ዲፕሎማቶች በጦርነት የዳሸቀችው ሀገር የዘንድሮ የአውሮፓውያን ዓመት መጨረሻ ምርጫዎች ማካሄድ እንዳለባት በመርሆ ተስማምተዋል። የፓሪሱ ጉባኤ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ የሊቢያ ሰላም እንዲሰፍን ለሁለተኛ ጊዜ ያደረጉት ጥረት መሆኑ ነው። በተባበሩት መንግስታት ድርጅት የሚደገፈው የትሪፖሊው መንግስት መሪ ፋይዝ አልሳራጅ የጦር ሰራዊታቸው ምስራቅ ሊቢያን የሚቆጣጠረው የ75 ዓመቱ ሀሊፋ ሀፍታርና የመቀመጫውን ምስራቅ ሊቢያ ያደረገው ፓርላማ አፈ ጉባኤ ሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2010 ቀን ፕሬዚዳንታዊ ምርጫና የምክር ቤት ምርጫ መካሄድ እንዳለባቸው መወሰናቸውን የፈረንሳይ ባለስልጣናት ገልጠዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አድማጮች ቀዳሚው ዘገባችን አልደረሰም። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸው ማምሻውን ወላጆቻቸው ቤት ገብተዋል። መለስካቸው አመሃ እዛው በስፍራው ተገኝቶ አቶ አንዳርጋቸው ጽጌን ማነጋገሩን ገልጾልናል። ዘገባው እንደደረሰልን ይዘን እንመለሳለን። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። የጠቅላይ አቃቤ ሕግን ቃል አቀባይ በስልክ ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የዚህ መረጃ መነሻ ባለፈው ቅዳሜ የፌዴራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን ከነዚህም ውስጥ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ዝርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ሕግ አመልክቷል። የጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ ዓለም ነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ክሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትዕዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የእኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል የጠቅላይ አቃቤ ሕጉ ቃል አቀባይ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የኢትዮጵያ መንግስት በግንቦት ሰባት ሊቀመንበር፣ በኢሳት ቴሌቪዥን፣ በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ላይ መስርቶ የነበረውን ክስ ማቋረጡን ተከትሎ ከድርጅቶቹ ምላሽ ይዘናል። በቅድሚያ ከአርበኞች ግንቦት ሰባት ከፍተኛ አመራርና የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀ እንስማ። ሄኖክ ሰማእግዜር ነው ያነጋገራቸው።
የወንድማችን የጓዳችን አቶ አንዳርጋቸው ጽጌ መፈታት ለንቅናቄያችን አባላት፣ ደጋፊዎች እንዲሁም በአጠቃላይ ለፍትህና ለነጻነት ሲታገል መስዋዕት ሲሆን ለነበረው የኢትዮጵያ ሕዝብ ሁሉ ከፍተኛ ደስታ እና ተስፋንም የፈነጠቀ ነው ብለን እናምናለን። ይሄ ትልቅ ጅምር ነው። የእሱ መፈታት ከፍተኛ መነቃቃትን ፈጥሮልናል ለሁላችንም። ዛሬ ነው እንግዲህ መፈታቱንና ቤቱ መግባቱን ያረጋገጥ ነው።
ከዚህም በተጨማሪ የኢትዮጵያ ጠቅላይ አቃቤ ሕግ በፓርቲያችሁ መሪ በዶክተር ብርሃኑ ነጋ እንደዚሁም ደግሞ በኢሳት ቴሌቪዥን ሌሎችም የቴሌቪዥን ጣቢያዎችና መሪዎችን ጨምሮ በፍርድ ቤት የቀረቡ ክሶችን እንደሰረዘ አስታውቋል። ይህንንስ በተመለከተ ፓርቲያችሁ ያለው ምላሽ ምንድን ነው?
አሁንም ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ በአጠቃላይ የጸረ ሽብር ሕግና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን። ይሄ ጥሩ ጅምር ነው።
ጥሩ ጅምር ነው ከማለት ባለፈ ተጨባጭ የፖለቲካ ውይይት እንደሚታወቀው ፓርቲያችሁ በሰላማዊ ድርድር የማይሆን ከሆነ በኤርትራም እንደዚሁ ጦር አሰማርታችሁ በማሰልጠን ትጥቅ ትግል ድረስ ለመሄድ ርዕዮት ያለው ፓርቲ ስለሆነ ይህን እንደው በተጨባጭ የፖለቲካ ለውጥ ምን ያመጣል ብላችሁ ታስባላችሁ? ጥሩ ጅምር ነው ከማለት ባለፈ
እንግዲህ እንደሚታወቀው ኢትዮጵያ ውስጥ 27 ዓመት ሰፍኖ የነበረው የአመቃ ያፈና እና አምባገነን አገዛዝ ነው። ይህንን ለመለወጥ በአዲሱ ጠቅላይ ሚኒስትርና ኢህአደጉስ ባሉ የለውጥ ኃይሎች በእውነቱ ከፍተኛ ፍላጎትና ቁርጠኝነት ካለ እና ተጨባጭ እርምጃዎች እንዳሁኑ ከተወሰዱ እንዳልኩት ብዙ በርካታ አፋኝኮች አሉ። መዋቅራዊ ለውጦች መደረግ ያለባቸው አለ። ከሁሉም የፖለቲካ ኃይሎች ከእኛ ጋር ብቻ ሳይሆን ይሄ የኢትዮጵያ ጥያቄ ስለሆነ ከሁሉም የፖለቲካ ኃይሎች ጋር ለመደራደር ብሔራዊ ለማድረግ ፍላጎት ካለ በእኛ በኩል ፈቃደኛ እንደሆንን በመግለጫም በይፋም አስተዋውቀናል። በቅርብ ቀናት በቅርብ ጊዜያት
የቀረበላችሁ የውይይት ጥሪ አለ? የተለያዩ ከዚህ ቀደም የትጥቅ ትግል የሚያካሂዱ ኃይሎች ወደ አዲስ አበባ ሲገቡ ተመልክተናል እና ይህንን በተመለከተ ከእናንተ ፓርቲ ጋር በተጨባጭ የደረሰ የእንወያይ ወይ ውይይት እንጀምር ጥሪ አለ?
እኛ በሶስተኛ ወገኖች በየጊዜው ለመወያየት ይፈልጋሉ ከመንግስት ጋር የሚል ልዩ ልዩ ጥቆማዎች እናገኛለን። በተረፈ በግልጽ በቀጥታ ለእኛ የደረሰ ጥሪ የለም።
ከዚህ በተጨማሪ እንግዲህ አቶ ናምን፣ በእናንተ በኩል ግን እንደ ቅድመ ሁኔታ ወደ አዲስ አበባ ለመመለስም ሆነ ውይይትም ይዞ በውጭም ሆኖ የፖለቲካ ኃይል ሆኖ በኢትዮጵያ የዴሞክራሲ ስርዓት ግንባታ ላይ ለመታገል ምንድን ናቸው መስፈርቶቻችሁ? ኢትዮጵያ ውስጥ ምን ለውጥ ይምጣ?
በእኛ በተደጋጋሚ ይፋ እንዳደረግነው በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ኢትዮጵያን ለሀቀኛ ትክክለኛ ፋንክሽናል የሆነ የሚሰራ ዴሞክራሲያዊ ስርዓት ለማሸጋገር ከተፈለገ ተጨባጭ እርምጃዎች መወሰድ አለባቸው። ከነኝም ውስጥ እንግዲህ በቀዳሚነት አሁን እንደተደረገው ሁሉንም የፖለቲካ እስረኞች አቶ አንዳርጋቸው ጽጌን ጨምሮ በየክልሉ በየቦታው የሚገኙ በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን መፍታት አንዱ ነው። ይህንን በህዝብ ላይ የተጫነ አስቸኳይ ጊዜ አዋጅ ማንሳት ሌላው ነው። ከምርጫ 97 በኋላ የፖለቲካ ምህዳሩን ለማጥበብ መሰረታዊ በዚህ በራሱ በህገ መንግስቱ የሰፈሩትን ቤዚክ ወይም መሰረታዊ የሰብአዊና የፖለቲካ መብቶች ያፈነ የጸረ ሽብር፣ የመያዶች፣ የነጻውን ፕሬስ ያፈኑ ህጎች መሰረዝ እንዲሁም ደግሞ አጠቃላይ የኢትዮጵያ ችግር ከዚህ ካለው ስርዓት ካለው ኢህአደግና ካለው መንግስት በላይ ስለሆነ ውስብስብ ስለሆኑ ፖለቲካ ኢኮኖሚ ችግሮች ሀገሪቱ በሁሉም ባለድርሻዎች፣ በሁሉም የፖለቲካ ኃይሎች፣ በሁሉም ሲቪክ ኃይሎች ብሔራዊ ጉባኤ የሚያስፈልገውና በዚህ ላይ በጥልቀት ተወያይቶ የሀገሪቱን ፖለቲካዊ ችግሮች ለመፍታት የሚያስችል አቅጣጫ የሚያስፈልገው ነው። በዚህ መልኩ ነው መደረግ ያለበት። ይሄ የተናጠል ድርድር ብቻ ሳይሆን አጠቃላይ ሁሉን አቀፍ የሆነ የሁሉም ባለድርሻዎች የሚያደርጉት ብሔራዊ ውይይትና መግባባት ወደዛ ወደምንፈልገው አቀኛ ዴሞክራሲያዊ ስርዓት ሊያሸጋገር የሚችለው እንግዲህ ያው እንደሚታወቀው በዚህ አገዛዝ ሁሉም ተቋማት የታፈኑበትና ሁሉም ተቋማት ለአንድ ፓርቲ ለአንድ የፖለቲካ ቡድን ስልጣን መጠበቂያ የሆነበት ነው። ይሄ የደህንነቱም፣ የሰራዊቱም፣ የፍትህ ተቋማት፣ የነጻ የምርጫ ቦርድ እና በርካታ የሀገሪቱ ተቋማት የአንድን የፖለቲካ ቡድን የበላይነት የኢህአደግን የበላይነት የህወሓትን የበላይነት ያሰፈኑ ስለሆኑ እነኚህ ሁሉ መዋቅራዊ ለውጦች የሚያስፈልጋቸው ናቸው። በዚህ ከዚህ ጋር በተገናኘ የሚደረጉ ተጨባጭ እርምጃዎች እየገመገምን እንሄዳለን ማለት ነው። እነኚህ ናቸው ወደ ሀቀኛ ዴሞክራሲያዊ ስርዓት እነኚህ ሲስተካከሉ የሚያሸጋግሩ። ይሄን ሁሉ ለማድረግ ግን ብሔራዊ ውይይት ያስፈልጋል። ሁሉም ባለድርሻዎች በሀገሪቱ ችግሮች ዙሪያ መወያየት አለባቸው። መዋቅራዊ ለውጦች መኖር አለባቸው። የተለያዩ እርምጃዎች መውሰድ አለባቸው። ይህን እንግዲህ ብሔራዊ ውይይቱ ላይ እነኝም በሰፊው ተወያይቶ ለሀገሪቱ የሚበጀው መፍትሄ ለማስቀመጥ ይቻላል ብለን እናምናለን።
በጣም ነው የማመሰግነው አቶ ናምን ዘለቀ፣ የአርበኞች ግንቦት ሰባት ከፍተኛ አመራርና እንደዚሁም የፖለቲካ ጉዳዮች ምክትል ኃላፊ ናቸው። ለሰጡኝ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ ሄኖክ፣ እንዲሁም ቮይስ ኦፍ አሜሪካ።
በማስከተል የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድን ምላሽ ጠይቀናል።
እንግዲህ የኢትዮጵያ መንግስት ከዚህ በፊት በትግሉ ጊዜ የህዝባችንን ድምፅ ለማፈን እና እየደረሰ ያለውን ጭቆናና ሰቆቃ እንዳይወጣ ስለፈለገ ኦኤምኤንንም እኔንም ለማፈን በተለይ ደግሞ አገቤት ውስጥ ያሉ ዘጋቢዎቻችንና አድማጆቻችንን ለማስፈራራት በማሰብ በሽብር ከሶን ነበረ። የዚህ ክስ አላማ የህዝቡን ድምጽ ማፈን እኛንም አስበርግጎ ከስራ ውጪ ማድረግ ነበረ። ያ ስላልተሳካና በኃይል መሄድ ስላልቻለ የህዝቡ ትግል ጠንክሮ በመሄዱ የቄሮ ጉልበት እየተረከረ በመሄዱ ስርዓቱ በጉልበት ከመሄድ ይልቅ ወደ ሰላም እና ወደ ጠረጴዛ ዙሪያ ለማምጣት የተገደደበት ሁኔታ ነው ያለው። በዚህም ጋር ተያይዘው ብዙ እስረኞች የተፈቱበት ሂደት አለ። አሁንም በሐሰት የተከሰሰው ለሌሎችም ሌሎችንም ግለሰቦች እንዲሁም ተቋማትም ክሱ እንዲቋረጥ ለማድረግ የተቻለበት ሁኔታ ነው ያለው። ስለዚህ የህዝባችን ትልቅ ውድል ነው። በመንግስትም ውስጥ ደግሞ ከጉልበት ይልቅ መወያየት፣ ከቡጢ ይልቅ ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው።
እንደ መገናኛ ብዙሃን መሪነትስ ይሄ ለመገናኛ ብዙሃን ነጻነት የተለየ ሐሳብን በማስተናገድ ምን ሚና ይኖረዋል? የሚለውጠው ነገር አለ ወይ ብለህ ታስባለህ?
ጥሩ ጀምር ነው፣ ግን በቂ አይደለም። ኢትዮጵያ ውስጥ መገናኛ ብዙሃን በነጻነት እንዳይሰሩ የሚያደርጉ ህግጋቶችና አካሄዶች መወገድ አለባቸው። አሁን ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። የጸረ ሽብር ህጉ መነሳት መቻል አለበት። የፕረስ ህጉ መቀየርና ነጻ ፕረስ በሚያመች መተካት አለበት። የሲቪል ሶሳይቲ ህጉ መነሳት አለበት እና እነዚህ ለነጻ ሚዲያ፣ ለነጻ የፖለቲካና ማህበራዊ እንቅስቃሴ እንቅፋት የሆኑ ጋሬጣ የሆኑና ለአምባገነን አካሄድ ድጋፍ ሲሰጡ የነበሩ ህጎችና አሰራሮች መነሳት አለባቸው። እነዚህ ስራዎች ከተነሱ፣ ህግጋቶች ከተነሱ ነጻና ገለልተኛ የሆነ ሚዲያ ማቋቋምና መስራት ይቻላል። ለሀገሪቷ ደግሞ በጣም አስፈላጊ ነው ብዬ ነው የማስበው። ግን አሁን ባለንበት ደረጃ ጅምሩ ጥሩ ቢሆንም ለኦኤምኤንም ሆነ ለሌሎች ሚዲያዎች ሀገር ቤት ውስጥ ገብቶ ለመስራት የሚያስችል ነው ብዬ ላየው።
በጣም ነው የማመሰግነው ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ፣ ለሰጠህ ማብራሪያ አመሰግናለሁ።
ኤኖክ፣ እኔም አንተና ቪኦኤንም የጊዜው ለመሰጡኝ እድል ከልብ አመሰግናለሁ።
ሄኖክንና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቀዳሚ የነበረው ዘገባችን አሁን ደርሶናል። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ክሳቸው ተቋርጦ ከእስር መረቀቃቸው ታውቋል። አቶ አንዳርጋቸው ማምሻውን ወደ ወላጆቻቸው ቤት ገብተዋል። መለስካቸው አምሃ ዝርዝሩን አድርሶናል።
አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ሕዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮህ ሲጀምሩ ሕዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ርችትም ይተኮስ ነበረ። ሕዝቡ ጨርሶ ስሜቱን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከሩቁ አየኋቸው። በብዙ ትግልና ትርምስ አገኘኋቸው።
እንኳን ደስ አለ አቶ አንዳርጋቸው።
እንኳን አብሮ ደስ አለን።
ምን ተሰማህ ዛሬ?
ይሄ በጣም የሚያስገርም ነገር ነው የጠበቀኝ እዚህ የህዝቡ ሁኔታ እና እኔ ፈጽም አልጠበቅኩም ነበር እንዲህ አይነት ነገር። ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር። ይሄ ሁሉ ሰው መኪና መግባትም እንደማይችል በግሬ መሄድ እንደማልችል አድርጎ እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ፣ እንዲህ አይነት ነገር ፈጽሞ አልጠበቅኩም ነበር።
ትላንትና ስንጠብቀ ነበረ። ለምን
አቃቤ ህጉ ይቅርታ አድርገናል አለ እንጂ ለማረሚያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ፣ ዛሬ ልከው ዛሬ አስፈርሞ ልከውኛል።
የአቶ አንዳርጋቸው አባት አቶ ጽጌ ሀብተ ማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠየቅያቸው ነበረ።
ምን ወሰን የሌለው ደስታ።
ሰሞኑ ሲጠብቁ ነበረ? በጣም
ጠብቅ ነበረ። ወስደኝም ነበረ፣
እንቅልፍ ወስደትም ነበረ። ከመቼ ጀምሮ ነው እንደዚህ ያጋጠመት እንቅልፍ እንደው እምቢ አለዎት?
አይ ቅርብ ጊዜ ነው፣ ወደ ኋላ ላይ ነው።
እንኳን ደስ ያለዎት ወይርጋላ።
ባለቤታቸው ወይዘሮ ታደለች ደግሞ እንዲህ ይላሉ።
ለአባቱ ማስረከቤ በጣም ደስ ብሎኛል። ኃላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ሆኛለሁ። እነሱም ብዙ ማላንገላቱንም እግዚአብሔር ይስጣቸው።
ያቶ አንዳርጋቸው ጽጌት ወይዘሮ አይኔ ጽጌንም ምን ተሰማዎት ብያቸው ነበር?
ምንም አይሰማኝ ነገር አለ? ይሄ ነው ብየምልህ ነገር የለኝም። ተወኝ ሚክስድ ነው ፊሊንግ። አዎ ይሄ ነው ብየምልህ ነገር የለም። እኔ አላየሁትም ለ13 አመት አላየሁት። ስፔሻሊ ደግሞ ባለፈው አመት 4 አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝም።
ተከልክለሽ ነበር?
ተከልክዬ ነው። አዎ ተከልክዬ።
ለምን ተከለከሉሽ?
ለምን ተከለከሉኝ? እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የ90 አመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም። መቼም ሁሉም አባት አላቸው እና ይሄንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ አዎ በየሳምንቱ ከወይዘሮ ታደለች ጋራ ይዘው ያንን ዕቃ የስ በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት እና ይሄንን አገር ይፍረደው። እኔ ምንም የምለው ነገር የለኝም።
አቶ አንዳርጋቸው ብቻ ሳይሆኑ በዛሬው ዕለት ከ500 የማያንሱ ሰዎች መፈታታቸው ታውቋል። አቶ አንዳርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ሕዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያህልም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአራተኛ ፎቅ ለመውደቅ የተንጠለጠለ የአራት ዓመት ሕፃንን ለማዳን በሚያስገርም ፍጥነት የፎቁን በረንዳዎች በመውጣት ሕፃኑን ያተረፈውና ይህንን ሲያደርግ የሚያሳየው ቪዲዮ የማሊው ስደተኛ ማማዱ ጋሳማ ከትላንት ጀምሮ በዓለም ዙሪያ በሚገኙ የመገናኛ ብዙሃን ሲሰራጭ ውሏል። የፈረንሳዩ መሪ ኢማኑኤል ማርኮን ለማማዱ ለፈጸመው ጀግንነት የፈረንሳይ ዜግነት ሰጥተውታል። የቪኦኤው የባምባራ ሰርቪስ ፕሮግራም ወጣቱን አናግሮት ነበር። መስታወት አራጋው እንደሚከተለው ታቀርበዋለች።
የ22 ዓመቱ ማማዱ ጋሳማ በምዕራብ ማሊ ዲያፎኑ ያጋኒ ከያስ በምትባል መንደር ነው ያደገው። ከማሊ በቡርኪና ፋሶ አድርጎ ኒጀርና የሳህራን በረሃ አቋርጦ ሊቢያ፣ ከዛም በትንሽ ጀልባ የሜዲትራኒያንን ባህር አቋርጦ ጣሊያን እንደገባ ይናገራል። በፈረንሳይ ፓሪስ መኖር ከጀመረ 1 ዓመቱ ነው። ምስልህን በዓለም ዙሪያ ብዙዎች በቴሌቪዥንና በማህበራዊ መገናኛ ብዙሃን ተመልክተውታል። ለመሆኑ ምንድን ነበር የተፈጠረው?
ከሴት ጓደኛዬ ጋር ነበርኩ። እግር ኳስ በቴሌቪዥን ለማየት አቅራቢያችን ወደሚገኘው ምግብ ቤት በማምራት ላይ ነበርን። ምግብ ቤቱ ደርሰን ምግብ አዘዝኩ። ልንበላ ስንዘጋጅ ከደጅ ብዙ ሰዎች ተሰብስበው ሲጫጫሁ አሻገሬ ተመለከትኩ። በአካባቢው የነበሩ የመኪና ሹፌሮችም ጥሩምባቸውን ያሰሙ ነበር። ከዛም ከምግብ ቤቱ ወጣሁና ምን እንደሆነ ስመለከት የአራት ዓመት ሕፃን ልጅ አራተኛ ፎቅ በረንዳ ላይ ተንጠልጥሎ ተመለከትኩት። ለማሰብ ጊዜ ባለማጥፋቴ እግዚአብሔርን አመሰግነዋለሁ። መንገዱን አቋርጬ ልጁን ለማዳን መሮጥ ጀመርኩ። እግዚአብሔር ይመስገን ከመውደቅ አድኜዋለሁ።
ሕፃኑን ከመውደቅ ካዳንከው በኋላ አንተ ምን ተሰማ?
ወደ ፎቁ ላይ መውጣት የጀመርኩት ልጁን ለማዳን ነበር። ካዳንኩት በኋላ ፖሊሶች መጡና ሁለታችንንም አንድ ክፍል ውስጥ አስቀመጡን። እኔ በዛን ሰዓት ሰውነቴ ሁሉ ከመንቀጥቀጡ የተነሳ ራሴን ችዬ መቆም እንኳ አልችልም ነበር። የሰራሁትን ባለማመን ሰውነቴ ሁሉ ይንቀጠቀጥ ነበር።
ከፕሬዝዳንት ማርኮን ጋር የነበረህ ቆይታ ምን ይመስል ነበር?
በጣም ደስ ብሎኝ ነበር። ጠርተው ነው ያነጋገሩኝ። እንዴት ልጁን ማዳን እንደቻልኩ ነበር የጠየቁኝ። እኔ ደግሞ እርዳታ እንደምፈልግ ነገርኳቸው።
ከቦ ማለቀ ነብርኩና ብርኩና ናንጀሪያ ብሬ ሊቢካ ሳራ ምን ወንደራጅ
ማሊን ለቅቄ በቡርኪና ፋሶ በኒጀር ከዛም የሳሃራ በረሃን አቋርጬ ሊቢያ ደረስኩ። ለተወሰነ ጊዜ ሊቢያ ከቆየሁ በኋላ ወደ ጣሊያን የምሻገርበትን መንገድ ማፈላለግ ጀመርኩ። በጀልባ መንገዴን እንደጀመርኩ በወደብ ጠባቂዎች ተይዤ ታሰርኩ። ከዛም ወደ ኒጀር እንድመለስ ተደረግኩ። ለሁለተኛ ጊዜ ያንኑ መንገድ ሞክሬ በእግዚአብሔር እርዳታ ጣሊያን መግባት ቻልኩ።
ፕሬዝዳንት ማርኮን የፈረንሳይ ዜግነት እንደሚሰጡ ነግረውሃል አይደለም?
ሺ አያፉ።
አዎ ነግረውኛል።
በርካታ የማሊ ወጣቶች በሳሃራ በረሃና በአልጄሪያ እንዲሁም ሊቢያ እስር ቤቶች ውስጥ ይገኛሉ። ስለ እነሱ መናገር የምትፈልገው ነገር ካለ?
ነብይ አላዲሊ አላኒክ ታገቱ ሚና አላካ ቢታኪቲ አላካ ሙምቢቡካታ ቱማላ አላካ ቱማ
እኔን እንደረዱኝ ሌሎች ስደተኛ ወንድሞችን እንዲጎበኙልኝ ጸልያለሁ። ለሁሉም ስደተኛ የተሻለ ህይወት እንዲያገኙ ጸልያለሁ። በሰሃራ በረሃ ያሉትን በረሃውን በሰላም እንዲያሳልፍላቸው፣ በባህር የሚጓዙትንም በሰላም ያሰቡት ያደርሳቸው ዘንድ እግዚአብሔርን በጸሎት ተጠይቃለሁ።
ፖሊሶች እንዳረጋገጡት ከመውደቅ የተረፈው የአራት አመቱ ህፃን ወላጆች ይህ ሁሉ ሲሆን በቤት ውስጥ አልነበሩም። ህፃኑ ያለ ትልቅ ሰው ጥበቃ ቤት ውስጥ ብቻውን የተተወበትን ምክንያት የፓሪስ ፖሊሶች በማጣራት ላይ ናቸው። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሳችን ደግሞ ሱሌ ታራዋሌን እናመሰግናለን። አብራችሁን ስላመሻችሁ በዚህ ዜማ እንሰናበት።
መልካም ምሽት። በነገው ጉዞ እንገናኝ።
tunin radoni sagale americati